ባለፈው ለሶስት ቀናት ይፋዊ ጉብኝት አዲስ አበባ የገቡት የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የልዑካን ቡድናቸውን ይዘዋል። አዳራቸውን ሐዋሳ ከተማ ያደርጋሉ። በአሁኑ ሰዓትም የራት ግብዣ እየተደረገላቸው ሲሆን ነገ ጠዋት በኦሮሞ ባህል የተዘጋጀ የቁርስ ስነ ስርዓት ይጠብቃቸዋል ተብሏል። በአዲስ አበባ ፈረስ ከነጋሻና ጦሩ ተበርክቶላቸዋል። በሐዋሳ ደግሞ በሁለቱ አገሮች ባንዲራና በአበባ ያሸበረቀ የግመል ስጦታ ቀርቦላቸዋል። ጽዮን ግርማ የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋን አነጋግራቸዋለች።
የኤርትራና የኢትዮጵያ ግንኙነት በጦርነት ከተቋረጠ ከ20 ዓመታት በኋላ ልክ የዛሬ ሳምንት ለመጀመሪያ ጊዜ የኤርትራን መሬት የረገጡ መሪ የሆኑት ጠቅላይ ሚኒስትር አብይ አህመድ ባደረጉላቸው ግብዣ በተራቸው ዛሬ ረፋድ ላይ የልዑካን ቡድናቸውን አስከትለው አዲስ አበባ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ እስከ ሐዋሳ ደማቅ አቀባበል ተደርጎላቸዋል። ምሳቸውን በቤተ መንግስት፣ ራታቸውን በሐዋሳ ተጋብዘዋል። በሐዋሳ የኢንዱስትሪ ፓርኮች ውስጥ የሚገኙ የተለያየ የማምረቻ ፋብሪካዎችን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ ጎብኝተዋል። በአዲስ አበባ በኦሮሞ ባህል ትልቅ ቦታ የሚሰጠው ፈረስ ከነጋሻና ጦር፣ በሐዋሳ ደግሞ ግመል በስጦታ መልክ ተሰጥቷቸዋል። አጠቃላይ የዛሬውን ውሎ በተመለከተ የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋን ማምሻውን ከሐዋሳ በስልክ አነጋግሬያቸው ነበር።
እንግዲህ በዚህ ምሽት በጣም ጥሩ የሆነ ዝግጅት እንዳለ ነው እየተመለከትን ያለ ነው። ያው የዶክተር አብይ አህመድ ባለፈው በአስመራ ያደረጉት ጉብኝት በኤርትራ ህዝቦች እንዲሁም በአስመራ ከተማ ነዋሪዎች ከፍተኛ የሆነ የፍቅር አቀባበል ማግኘታቸውን የተመለከተ ኢትዮጵያ ህዝብ ልቡን ከፍቶ ከጠዋት ጀምሮ ሲጠባበቅ ቆይቶ ቤተ መንግስትም ድረስ ሸኝቶ ከዛም አሁን ደግሞ ሐዋሳ ሲገቡም ከፍተኛ የሆነ አቀባበል በከተማው ነዋሪም በኢንዱስትሪ ፓርኩ አካባቢም ነበር። አሁን ደግሞ የምሽት የራት ፕሮግራም ከመጀመሩ በፊት የመጣን ትልቅ ግመል ክቡር ጠቅላይ ሚኒስትሩ ክቡር ፕሬዚዳንት ኢሳያስ በስጦታ መልክ ተበርክቶላቸው በጣም መደሰታቸውን ገልጸዋል። በዚህ ድባብ ነው እንግዲህ ወደ ራት የገቡት። አሁን የደቡብ ኢትዮጵያ ህዝቦች የተለያዩ ብሔረሰቦች እንዲሁም የሀገሪቱ የተለያዩ ብሔረሰቦች የተለያዩ ጣዕመ ዜማ እንዲሁም የኤርትራን ሙዚቃዎች በማቅረብ ላይ ይገኛሉ ማለት ነው። ስለዚህ በዚህ ሁኔታ ላይ የምንገኝ
በደቡብ ክልል ብሔር ብሔረሰቦች በቴሌቪዥንም እንዳየ ነው የምርቃት ስነ ስርዓት የሚመስል ተቀምጠው ታይቶ ነበረ። እሱ ስነ ስርዓት ምንድን ነበረ?
በሲዳማ ባህል መሰረት እንደሰማሁት ከሆነ ያው እኛ ተቀብለኖታል፣ እግዚአብሔርም ይቀበሎት ያንን ስነ ስርዓት ያካሄዱት በሲዳምኛ ባህላዊ ዜማ እያዜሙ ማለት ነው።
የግመሉን በተመለከተ ለምንድን ነው ግመል ተመርጦ ሊሰጣቸው የቻለው? ይዘውትስ ይሄዳሉ ወይ?
ይዘውት ይሄዳሉ። አዎ፣ ስጦታ ስለሆነ ግን ደግሞም በኤርትራ ኤምብለም ወይም አርማ ላይ የግመል ምስልም ስላለ ክቡር ፕሬዚዳንቱን ግመል እንደሚወዱ የሚያውቁ ሰዎች ጥሩ ስጦታ ነው ብለው ጥናት አድርገው በመጠቆማቸው እንደሆነ የተረዳሁት። ስለዚህ እሳቸውም በጣም እንደተደሰቱ ተገንዝቤያለሁ።
ሌላ ወደ አዲስ አበባ እንደው ልመልሶት እና አዲስ አበባም የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ፈረስ፣ ጋሻና ጦር እንዳበረከቱላቸው እንደውም እርስዎ በትዊተር ገጾት ላይ የመጀመሪያ ሰበር የሚባለውን ዜና ከፎቶ ጋር እርስዎ ነው ያወጡት እና እሱ ስለምንድን ነው የተመረጠው? ስለ እሱ ስጦታ ምስቲ ንገሩን።
እንግዲህ ባህል በተረዳሁት ትልቅ የከበረ ስጦታ ለትልቅ ሰው ተብሎ የፍቅር መግለጫ ስጦታ እንደሆነ ነው። ስለዚህ የአክብሮቱ መግለጫ እንደሆነ ነው የተረዳሁት።
የሁለቱ ሀገሮች የሰላም ስምምነት ሲጀመር በውጭ ጉዳይ ሚኒስትሩ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የተመራው የልዑካን ቡድን ወደ ኢትዮጵያ ሲመጣ መጀመሪያ ወደ ሐዋሳ ኢንዱስትሪ ፓርክ ተጉዘው ነው የጎበኙት። አሁንም ፕሬዚዳንቱ ተመልሰው ሲመጡ ወደ ሐዋሳ ነው የወሰዳችኋቸው እና የተለየ ምክንያት አለው?
እንግዲህ በአሁኑ ሰዓት ሀገራችን ላይ ኢንዱስትሪያላይዜሽን ለማስተዋወቅ ከፍተኛ ጥረት በማድረግ ላይ ነው የምንገኘው። በአንድ ቦታ ላይ 52 ፋብሪካዎች የተገነቡበትና ዜሮ ሊኩድ ዲስቻርጅ ፋሲሊቲ ያለው ኢንተርናሽናል ካምፓኒዎችም ጭምር 19 ሀገሮች ኩባንያዎች ያሉበት ዓለም አቀፍ ኩባንያዎችም እንደዚሁ ከ19 ሀገር የመጡ ኩባንያዎች ጨርቃ ጨርቅንና የጨርቃ ጨርቅን ስፌት በመስራት ከአፍሪካ ቀዳሚ ፓርክ ነው እና ይሄ እንግዲህ በማደግ ላይ ያሉ ሀገሮች በሙሉ ከግብርና ወደ ኢንዱስትሪ በማለት የሚያድጉ ከመሆናቸው ጋር ተያይዞ በዋናነት መጻኢ ዕድላችንም በጋራ በዚህ መልክ እንመሰረታለን የሚልም ነው። እናም በአንድ በኩል የምንኮራበትና ግን ደግሞ መጀመሪያችን በመሆኑ በሌሎች ቦታዎች ከ15 ሞዴል በማድረግ ስለዚህ ለዛም ጥሩ ምሳሌ ስለሚሆን ትስስራችንም አብሮ ለማደግ ነው ብለን ስለምናምን በእኛ በኩል በዚህ መልክ እየሄድን እንደሆነ ለማሳየት ነው። እነሱም በጥሩ ሁኔታ ምክንያቱም የህዝቡን መለወጥ የማይፈልግ ስለሌለ የጎበኙት ሁሉ እንደ ጥሩ ሞዴልነት እያዩት ነው። ስለዚህ ይህም አብሮ ለመስራት አብሮ ለማደግ ትልቅ መንገድ እንደሆነ ነው። ለምሳሌ የኢንዱስትሪ ፓርክ እነሱ አካባቢ እንዲገነባ የሚፈልጉ ከሆነ የኢንዱስትሪ ፓርኮች ውጤቶች አሁን የዋሳ ኢንዱስትሪ ፓርክ 100% ወደ ውጭ ገበያ የሚቀርብ በመሆኑ የወደብ አገልግሎትንም ለመጠቀም እድሉ ያለን መሆኑን ለማሳየትም በብዙ መልክ ለመተሳሰር ቅድሚያው ፍቅር ስለሆነ መተሳሰብ ስለሆነ መቀራረብ ስለሆነ ቀጥሎ ደግሞ አንዱ ያለውን ሌላው የሌለውን ደግሞ ያለው ደግሞ የምናደርገው ጥረት ያሉንን እድሎች ለማሳየትም ጭምር ነው። ሌላው አዋሳ መረሳት የሌለበት በጣም ውብ የሆነ በሐይቅ የተከበበ እንትን የሐዋሳ ሐይቅ ያለበት ለቱሪስትም ተመራጭ ለእረፍትም ተመራጭ ቦታም ስለሆነ እንደ ሪዞርትም የኢንዱስትሪም ከተማ አድርገን መውሰድ እንችላለን። ስለዚህ በእነዚህ ምክንያቶች እንደሆነ ነው የሚገምተው።
ከዚህ በኋላ ቀጣይ ያለው ፕሮግራማቸው ምንድን ነው? ሐዋሳ አዳራቸውን ያደርጋሉ። አያይዘው ደግሞ የነገ ፕሮግራማቸውን ቢገልጹልኝ።
በነገ ዕለት ባህላዊ ቁርስ ስነስርዓት ይኖራል። በኦሮሞ ባህል የተዘጋጀ ቁርስ ስነስርዓት እንደሚኖር ይጠበቃል። ከዛም ወደ አዲስ አበባ በመመለስ የምሳ ፕሮግራም ከክቡር ጠቅላይ ሚኒስትሩ ጋር ይኖራቸዋል። ከሰዓት በኋላ በሚሊኒየም አዳራሽ ከ25,000 በላይ የሆኑ ታዳሚዎች በሚገኙበት ክቡር ፕሬዚዳንቱ ንግግር ያደርጋሉ ተብሎ ይጠበቃል። የተለያዩ ጣዕመ ዜማዎችም በሁለቱም አገሮች ድምፅ እንደሚቀርብ ይጠበቃል። ላይ ምናልባት ያው በአራት ቀን በጥገና ላይ እየተካሄደለት የሚገኘው የኤርትራ ኤምባሲ ባንዲራውንም ይሰቅላል። ኦፊሻሊ ስራውን ይጀምራል ብለን እንጠብቃለን። እንግዲህ ከዛ ጉዞ ወደ አስመራ ይሆናል ብለን እንጠብቃለን።
ጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ለሰጡን ማብራሪያ በአሜሪካ ድምጽ ስም አመሰግናለሁ።
እኔም አመሰግናለሁ።
እኔም አንቺን አመሰግናለሁኝ ጽዮን። በነገራችን ላይ ቅድም የአዋሳ ወራት አለቀ ወይ ሲልሽ አዲሱ ሰምቼ ነበር እና አለቀ እንዴ?
እየተበላ ነው።
አዲሱ ምን ነክቶት እንደሆነ አላውቅም። ምሳ ሰዓት ነው፣ ራበው መሰል። ምን ሆነ? ምን ተባባሉ? ምን ተደረገ እራቱ ላይ?
እንግዲህ አሁን እንደሰማችሁት አቶ ፍጹም አረጋን ካነጋገርኳቸው በኋላ አሁን ንግግር አድርጓል ጠቅላይ ሚኒስትር አብይ አህመድም ፕሬዚዳንት ኢሳያስ አፈወርቂም። ጠቅላይ ሚኒስትር አብይ አህመድ እንግዲህ አጠር አድርጌ ነው ባደረጉት ንግግር ምንድን ያሉት? ዛሬ አዲስ ግንኙነት የምንጀምርበት ቀን ሳይሆን ጥቁር መጋረጃ የምንቀድበት ቀን ነው።
በግንኙነቶቹ
መካከል ቆሞ የነበረውን እና ከኤርትራ ጋር ያገኘነው ፍቅር በ50 ቢሊዮን ወይም በ100 ቢሊዮን እንኳን ልንገዛ የማንችለው ነገር ነው ብለዋል። የፕሬዚዳንት ኢሳያስ አፈወርቂ ደግሞ ተከትለው ሲናገሩ ከአስተዋይ መሪ ቀጥሎ መናገር ከባድ ቢሆንም በልማት እድገት ላይ በምናደርገው ግንኙነት አቅጣጫ አብይ እንዲመራል ወይም መሪ እንዲሆን ከፊት እንዲሆን እኛ ደግሞ እኔ ደግሞ አግዘዋለሁኝ እና እሱ ይምራን ብለው የመሪነቱን ወደ
አካባቢያዊ መሪ ያደረጓቸው ማለት ነው።
የጀርመኑን የመሰለው ግንብ
ፈርሷል ማለት ነው። በነገራችን ላይ በቅዱስ መጽሐፍም ተጽፎ ያለ ነገር አለ። ንጉሥ ሰሎሞን ምን ላድርግልህ ብሎ እግዚአብሔር ሲጠይቀው የፈለገውን ነገር ላድርግልህ ሲለው ምንም አልፈልግም፣ ይህንን ሕዝቤን የምመራበትን ይህን ትልቅ ሕዝቤን የምመራበትን ጥበብና ማስተዋል ብቻ ስጠኝ አለውና ሰጠው፣ ዘርግፎ ሰጠ።
በነገራችን ላይ ፕሬዚዳንት ኢሳያስ አፈወርቂ በትግርኛ ቋንቋ ነበር የተናገሩትና ይሄ የትግርኛ ቋንቋ ነው፣ የትግርኛ ዝግጅት ክፍላችን የተረጎሙልን ነው። ነገር ግን ጠቅላይ ሚኒስትር አብይ ደግሞ ወደ አማርኛ ሲመልሱት አይ እሱ ይመራል እኔ እከተላለሁ ብለው እንደገና
ምንም አይደለም ብልህ አመራር ጥበብና ማስተዋል ያለው አመራር ይኑር። ለማንኛውም በጣም እናመሰግናለን ጽዮን።